የዜና መጽሔት
የኦሮሚያ ክልል ርዕሰ መስተዳደር በኦሮሚያ ክልል የባዕዳን ተልእኮ ይወሰዱ ያሏቸውን ታጣቂዎች ነቀፉ። ርዕሰ መስተዳደር አቶ ሽመልስ አብዲሳና ሌሎች የክልሉ ባለስልጣናት በጨፌ ኦሮሚያ አባላት ስለ ክልሉ የሰላም ጸጥታ ችግሮች እልባት እንዲያገኙ በተመለከተ ለቀረበላቸው ጥያቄ ምላሽ ሲሰጡ የተጠመዱ ያሏቸው የታጠቁ አማጽያን የህዝብን ፍላጎት በመርቃረን የቆሙ ሲሉ ከሷቸዋል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ አዘጋጅቷል።
የትራ ዘመኑ የተጠናቀቀው የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ትናንት እሁድ ሐምሌ 12 ቀን 2018 ዓ.ም ጀምረው ዛሬ ባጠናቀቀው የጨፌው 6ኛ ስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤው ትኩረት ሰጥቶት ከተወያየባቸው ጉዳዮች አንዱ የክልሉን ሰላምና ጸጥታ ጉዳይን በተመለከተ ነው። ተሰናባች የምክር ቤቱ አባላት ከዚሁ ጋር ተያይዞ ባነሱ ጥያቄዎች ሰላምና ጸጥታን በተመለከተ የክልላችን ህዝብና መንግስት እስካሁን የሰሩት ስራ ዕውቅና የሚሰጠው ቢሆንም ይህ ችግር ከመሰረቱ ሊፈታ አልቻለም። በዚህ ላይ መስራት እጅግ በተለይ የመንገድ ሰርተን የኦሮሞን ቀይ ዘላቂ ሰላም የሰፈነበት ለማድረግ ለ2019 በጀት ዓመት ምን ታቅዷል? በምክር ቤቱ የመንግስት ተጠሪ አቶ ከፋያለው ተፈራ ለዚህ የምክር ቤቱ አባላት ሰላምና ጸጥታን በተመለከተ ባነሷቸው ጥያቄዎች ላይ በሰጡት ቀጥተኛ ምላሽ
ሸኔን አፋን ኦሮሞ ዱበቱ ፊ ሸኔን አፋን አማራ ዱበት
ኦሮምኛ ተናጋሪና አማርኛ ተናጋሪ ሸኔዎች የተለያዩ ችግሮችን ለመፍጠር ጥረት እያደረጉ ነው። ሁለቱም አካላት አብሮ ሊሄድ የሚችል አንድ ምቅድ የላቸውም። ከሌላ አካል ነው ተልኮ ወስደው የሚሰሩት። ፍላጎታቸው የተጀመረውን ልማት ማፍረስ፣ መንግስታዊ ስርዓት መናድ ነው። የሚከፈለውን መስዋዕትነት ሁሉ ከፍለን ይህ ተልኳቸው እንዲከሽፍ ወደፊትም አጠናክረን የምንሰራበት ይሆናል።
ፉንዱራፊስ ጭምኔ ከንረቶ ጀኑታ
አቶ ከፍያለው ሰላምን በሰላማዊ መንገድ ለማምጣት ተደርጓል ባሉት ጥረትም በኦሮሚያ በርካታ ታጣቂዎች ወደ ሰላም መመለሳቸውን ጠቅሰው ከነዚህ ውስጥ ከ7000 በላይ የሚሆኑ የታድሶ ስልጠና ተሰጥቷቸው የስራ እድል እንደተፈጠረላቸው ነው የገለጹት። የክልሉን የ2018 በጀት ዓመት አፈጻጸምና የ 2019 ዓ.ም ተመረተ እቅድን ለምክር ቤቱ ያቀረቡት የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በፊናቸው ባለፉት 5 ዓመታት በክልሉ ጠንካራ ያሉት መረጋጋት መምጣቱን አብራርተዋል። አቶ ሽመልስ በክልሉ ተስተውሏል ባሉት መረጋጋት የክልሉ ማህበረሰብ ኑሮም እንዲሻሻል አስተዋጽኦ አድርጓል ሲሉ ነው የተደመጡት። ተሰናባቹ የክልሉ ምክር ቤት አባላት ባለፉት 5 ዓመታት ችግሮችን ነቅሰው በማውጣት መረጋጋት እንዲፈጠር ጉልህ አስተዋጽኦ አበርክተዋል ያላቸውን ያመሰገኑት ሽመልስ ለሚቀጥሉት ዓመታት መሰረት መጣሉንም ነው የገለጹት። ያም ሆኖ ግን የክልሉን ህዝብ ትግልና ጥቅም የሚጎዱ በርካታ ሸፍቶች ተሸርቦ ብርቱ ፈተናዎች ሲደቀኑ መቆየታቸውን ለምክር ቤቱ አብራርተዋል።
ወጎተን ደርበን ማቱንታን
ከምርጫ 2013 ወዲህ በዚህ ሀገር ያልተከሰተ ምን አለ? ይህ ህዝብ ግን ችግሮችን የመቋቋም አቅሙ ድንቅ በመሆኑ ብቻ አገሩን እየቀየረ እዚህ ደርሷል። የዚህን ህዝብ አቅም ያልተረዱ ወገኖች የተለያዩ ፍላጎቶችን ያሳያሉ። የተጠመዱ ሰዎች ሲጠመዱ ለባዕዳ ለማረስ ነው፣ በተቃርኖ እርስ በርሳቸው የተጠመዱት። አንዱ ወደ ምስራቅ፣ ሌላው ወደ ምዕራብ ነው የተጠመዱ። እነዚህ ናቸው ደግሞ ስለ ኦሮሞ ህዝብ ትግል ጠበቃ ለመሆንና ችግር ገጥሞታል እያሉ ቅሬታ ለማቅረብ የሚቃጣቸው። ኦሮሞና ኦሮሚያን ለማጥፋት ከሚንቀሳቀሱት አካላት ጋር ተጠግተዋል። ለአጭር ጊዜ ፖለቲካዊ ፍላጎት ሁሉንም አይነት ሸፍጥ ቢሰሩም ህዝባችን ያውቋቸዋል። የኦሮሞ ህዝብም ሆነ የክልሉ መንግስት የማንም ሀቅ አይፈልግም። ለሀቃችን ግን አንገታችን እንሰጣለን። ህዝባችንም ይታገላቸዋል። በፍጹም ዳግም ባርነት አይታሰብም። በቀያችን በሀቅ ከማንም ጋር ለመኖር ግን ዝግጁ ነን። አቶ ሽመልስ በዚሁ ንግግራቸው ህዝባችን ከመላው የኢትዮጵያ ብሔሮችና ብሔረሰቦች ጋር በመሆን ለጋራ ጥቅምና ፍላጎት አብሮ መታገሉን ይቀጥላልም በማለት ህዝባችን ኢትዮጵያን ማፍረስ እንዳይቻል ያለበትን ግዴታ በሚገባ አሳይቷል። የጦርነት መንገድ የጥፋት መንገድ መሆኑንም እንዲሁ አሳይቷል። የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ የክልሉ መስተዳደር አቅም ከጊዜ ወደ ጊዜ የጠነከረ መምጣቱንም ገልጸው የ2019 ዓ.ም በጀት 704 ቢሊዮን ሆኖ መመደቡ ይህንኑን እንደሚያሳይ በማብራሪያቸው ገልጸዋል። ይህ በጀት በክልሉ ከ1984 እስከ 2014 ዓ.ም ለ30 ዓመታት ግድም የክልሉ በጀት ከነበረው ተመሳሳይነት ያለው መሆኑንም ተናግረው ክልሉ በጀቱን ለመሸፈን 80% በፌዴራል በጀት ድጋፍ ላይ የነበረው ጥገኝነት አሁን ላይ ወደ 26% ዝቅ ማለቱንም በማብራሪያቸው አስረድተዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ቀጣዩ ርዕሳችን ወደ አዲስ አበባ ነው የሚወስደን። ከአሁን በፊት ከምክክር ኮሚሽን ጋር ሲሰሩ ያልነበሩ የተባሉ የፖለቲካ ፓርቲዎች ወደ ምክክር ሂደቱ መምጣታቸውን ምክክር ኮሚሽኑ ገልጿል። እነዚህን ፓርቲዎች ስምና ቁጥር ያልገለጹት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከዚህ ሂደት ውጪ የሆኑ ፓርቲዎችም ሆኑ ታጣቂዎች አሁንም ቢሆን እንዲቀላቀሉ በይፋ ጋብዘዋል። አረና ትግራይ ለዲሞክራሲና ለዓላዊነት ፓርቲ የመክክሩን ውጤት በሂደት የሚያዩ መሆኑን ጠቅሶ ውጪ ሆኖ ተመልካች ከመሆን በሂደቱ ገብቶ መከራከሩ ይሻላል በሚል በመክክር እየተሳተፈ መሆኑን ለዶቼ ቬለ አረጋግጧል። ከዚህ ጋር ስሙ የተጠቀሰው እናት ፓርቲ በፊናው ጉዳዩን በሚመለከት ነገ ወይም ረቡ ጥርት ያለ ነገር እንደሚኖር ገልጿል። የአዲስ አበባው የዶቼ ቬለ ወኪል ሰለሞን ሙጪ ተጨማሪ ዘገባ አለው።
ባለፈው ረቡዕ ሐምሌ 8 ቀን 2018 ዓ.ም የተከፈተው የሀገራዊ ምክክር ኮሚሽን ጉባኤ ቀጥሎ ዛሬ ሰኞ 80 ንዑሳን ቡድኖች በተዘጋጁት 8 አጀንዳዎች ላይ ምክክር ማድረግ መጀመራቸው ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ ቅዳሜ ዕለት በሰጡት መግለጫ ጉባኤው በይፋ ከተጀመረ በኋላ ለተሳታፊዎች ማብራሪያ ሲሰጥ ቆይቷል። እንዲያም ሆኖ የጉባኤው ሂደት እንከን ገጥሞታል በሚል ለተነሳበት ትችት ቀላል ያሏቸው ችግሮች ከመከሰታቸው ያለፈ እንከን እንደሌለ ይፋ አድርገዋል። ከዚህ ይልቅ ከኮሚሽኑ ስራ ሂደት ውጪ የነበሩ ያሏቸው ግን በስምና በቁጥር ያልዘረዘሯቸው የፖለቲካ ፓርቲዎች ወደ ምክክሩ መግባት መጀመራቸው በበጎ የሚታይ ስለመሆኑ አውስተዋል።
ችግሮች ነበሩ። እኛ ችግሮች ቀላል ናቸው። ለምሳሌ ባጅ ስናድል ብዙ ሰዎች በርካታ ሰዎች መጨረሻ ላይ ፍላጎት አሳይተዋል። ያሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይ እንዲሆኑ እንዲካተቱ አድርገናል።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ለሪፖርተር እንዳረጋገጡት በምክክሩ ተሳትፎ ያልነበራቸው 3 ፓርቲዎች ወደ ሂደቱ ገብተዋል። ስለዚሁ ጉዳይ ከኃላፊው ለማረጋገጥ ደጋግመን ብንደውልላቸውም ልናገኛቸው አልቻልንም። የፓርቲዎቹ ወደ ምክክሩ መግባት በሂደቱ የሚሳተፉ ፓርቲዎችን ቁጥር 60 እንደሚያደርሰው መናገራቸው ግን ተዘግቧል። ከነዚህ መካከል ስሙ የተጠቀሰው እናት ፓርቲ ጉዳዩን በሚመለከት ቁርጥ ያለ ምላሽ ባይሰጥም ነገ ወይም ረቡዕ ጥርት ያለ ነገር እንደሚኖረው ዛሬ ለዶቼ ቬለ ገልጿል። የአረና ፓርቲ ምክትል ሊቀመንበር እንዲሁም የፓርቲው የህግ ዘርፍ ኃላፊ አቶ ካሳይ ዘገዬ ዛሬ እንደነገሩን ግን ፓርቲያቸው ከውጭ ተመልካች ከመሆን ይልቅ ውስጥ ገብቶ ማየቱን መርጦ ወደ ምክክር ጉባኤው ተቀላቅሏል።
ይህ አይነት ውጤት ይገኛል ማለት አሁን አይቻልም። ግን ውጭ ሆኖ ተመልካች ከመሆን ውስጥ ገብቶ ሀሳባችንን ብናጋራ ብንከራከር ይሻላል ነው።
ብዙ ተሳትፎ አልነበራችሁም እና ምን ነበረ ምክንያታችሁ?
አንደኛ የኮሚሽነሮች አመላመን በራሱ ግልጽነት የጎደለው ነው። ጠቅላላ ባለው መመሪያ ሆን ብዙ ነገር የሚቀረው ነገር አለ፣ ግልጽነት ይጎድለዋል የሚል ነገር ነበረ። ይህንን ውጭ ሆነን ዝም ብለን ከምናይ እስቲ ገብተን ይህንን ሀሳባችንን አቋማችንን ማንጸባረቅ አለብን የሚል ነገር ነው አሁን የመጣው።
የምክክር ጉባኤው መጀመሩን ተከትሎ ጉባኤው የሀገሪቱን ቁልፍ ችግሮች ይፈታል፣ ሰላምን የሚያሰፍን ውጤትም ያመነጫል የሚል እምነት እንዳላቸው 3 ተቃዋሚ የፖለቲካ ፓርቲዎችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አወንታዊ ምላሽ ሲሰጡ፣ በልዩ ልዩ ምክንያት ከምክክር ሂደቱ ቀድመው ራሳቸውን ያገለሉ ፓርቲዎች ደግሞ ጉባኤው መሰረታዊ ችግሮችን የማይፈታና አካታችነት የሚጎድለው ወሳኝ የፖለቲካ ኃይሎችንም ያገለለ መሆኑን በመጥቀስ ተችተዋል። ዋና ኮሚሽነር መስፍን አርአያ ፓርቲዎቹ ብቻ ሳይሆኑ ታጣቂዎችም ጭምር አሁንም ፍላጎት ካላቸው ተቋማቸው እንደሚቀበላቸው አረጋግጠው በይፋ ጋብዘዋል።
ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረ ነው ቢሆን እንዲመጡ ጥሬን አደርጋለሁ።
ዛሬ በ80 ንዑሳን ቡድኖች ተከፍሎ መመካከር ጀምረዋል የተባለው የምክክር ኮሚሽን ተሳታፊው ጉባኤተኛ 160 አመካካሪዎችና 256 ቃለ ጉባኤ ጸሐፊዎች እንደተመደበለት ኮሚሽኑ ዛሬ በሰጠው መግለጫ ይፋ አድርጓል። ለዲደብሊው ሰለሞን ሙጪ ከአዲስ አበባ።
አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። የ3ኛው ዜና መጽሔታችን ወደ አማራ ክልል ነው የሚወስደን። ከሰሜኑ ጦርነት ማብቃት ማግስት ጀምሮ በደቡብና ሰሜን ወሎ በመሰረተ ልማቶች ላይ የሚፈጸመው ከፍተኛ ዝርፊያ እየተባባሰ ነው ተብሏል። በአሁኑ ወቅት በሳምንት 2 ትራንስፎርሜሽን እስከ መዘረፍ መድረሱም ነው የተገለጸው። ድርጊቱ የተደራጀና ሙያዊ እውቀት ባላቸው አካላት የሚፈጸም እንደሆነ የሚገልጹት የህብረተሰቡ ክፍሎች ናቸው። የተቋማቱ ኃላፊዎችም ስርቆቱ አገልግሎት በማስተጓጎል ኪሳራ እያደረሰ ነው ብለው ተናግረዋል። ተጠርጣሪዎች በዋስ እየተለቀቁ መሆኑ ተገቢው ህጋዊ እርምጃ መወሰድ አለመቻልም ተብሏል። የደሴ ወኪላችን ኢሳያስ ገላው ተጨማሪ ዘገባ አለው።
ከሰሜኑ ጦርነት መጠናቀቅ በኋላ በመሰረተ ልማቶች ላይ የሚፈጸም ስርቆት መለመድ በህዝብና በመንግስት ሀብት ላይ ሰፊ ኪሳራን አድርሷል። በባቡር መብራትና ቴሌኮም መሰረተ ልማቶች ላይ የሚፈጸሙ ስርቆቶች በደቡብና ሰሜን ወሎ የአገልግሎት መስተጓጎል ከማድረሳቸውም ባለፈ ከፍተኛ የገንዘብ ኪሳራ ተቋማቶቹ አጋጥሟቸዋል። በተለይም በመብራት መሰረተ ልማቶች ላይ የሚፈጸም ስርቆት ከኃይል ማስተላለፊያ ኬብሎችና የኃይል ተሸካሚ ምሰሶ ብረቶች ስርቆትን ተሻግሮ የኃይል ቋት የሆኑ ትራንስፎርመሮችን ወደ መስረቅ ተሸጋግሯል። ይህም በማህበረሰቡ የዕለት ዕለት እንቅስቃሴ ላይ እንቅፋት ፈጥሯል።
ሰሞኑን መብራት መቆራረጥ በጣም የተቸገር ነው። በሳምንት ሁለት ቀን እየሰራ ነው ወደ ቤት የምንገባ። ስለዚህ መስራት አልቻለ ትራንስፎርመር ተሰርቆ ነው እየተባለ ነው። ስለዚህ ትራንስፎርመር የሚሰርቀው አካል እርግጠኛ ነው መቼም እንደኛ ልብስ ሰፊ ኖርማል ሰው አይደለም፣ እዛ የሚሰራ ወይ ምናምን ናቸው። ስለዚህ መንግስት ከፍተኛ ቁጥጥር ያድርግ። የኃይል መቆራረጥ አለ። በተለይ ዝናብ በጣለ ቁጥር እኛ መስራት አልቻለም። በቃ ተቀምጠን ነው የምንውለው። ተቀምጠ ወደ ቤት ይርክ ማለት ለልጆች ዳቦ ያስፈልጋል። ኤቭሪቲንግ የምታሟላቸው ብዙ ነገሮች አሉ።
የህዝብና የመንግስት ሀብቶችን መጠበቅ ላይ ዳተኝነት አለ የሚሉት አስተያየት ሰጭም ይህንን ዝርፊያ የሚፈጽሙ ሰዎች ልምዱ ያላቸው ናቸው ይላሉ።
በጣም የሚያሳዝን ጊዜ ላይ ነው የደረስነው። ይህንን ለማድረግ የሚያደርጉት አካላቶች ብዙ የማስባቸው ባለሙያዎች እንጂ እንዴት አንድ ተራ ግለሰብ ያን ያደርጋል የሚል እምነት የለኝም። የረቀቀ ዘዴ ነው ሌብነት። አንደኛ የጸጥታ አካሉም ዳተኛ ሆኖ የልማት ቦታዎች ላይ ጥበቃ ላለማድረግ ዝንጉነት እንዳለ ነው የሚያገናዝበው።
በኢትዮጵያ ኤሌክትሪክ አገልግሎት ደሴ ሪጅን ዳይሬክተር የሆኑት አቶ ሀብቱ አበበ የመብራት መሰረተ ልማቶች ላይ የሚፈጸመው ስርቆት ከፍተኛ ኪሳራ እያደረሰና ከዚህ በፊት ከነበረው ስርቆት አስከፊ እየሆነ ነው ይላሉ።
አሁን ኖርማሊ ተደጋጋሚ እየሆነብን ነው። ከተማ ውስጥ ትራንስፎርመር ዘረፋ ነው እየተጀመረ ያለው። ደግሞ አልፎ ከዚህ በፊት ኮንዳክተር ኬብሎችን ምናምኖችን ነበርና ብረት ላይ ምናምን ነበር ዘረፋው። አሁን ኖርማሊ ደግሞ ላይቭ የሆነ ትራንስፎርመር አገልግሎት እየሰጠ ያለ ትራንስፎርመር እሱ ላይ ነው ዝርፊያ ያለውና በሚያሳዝን መልኩ በዚህ በሳምንት ውስጥ ማለት ነው ሁለት ትራንስፎርመር ተሰርቋል በአንድ ሳምንት። ይሄ የተደራጀ ኃይል ነው አሁን እኛን የሚያጠቃን ብለን ነው እያሰብን ያለ ነው። እና መሰረተ ልማት የህብረተሰብ ቢያንስ ትራንስፎርመሩን አካባቢ ያለ ትራንስፎርመር ጥበቃ ማድረግ አለ።
በተመሳሳይም በወልዲያ ሪጅን የኃይል ማስተላለፊያ ምሰሶ ብረቶችን ከመዝረፍ በተጨማሪም 26 የሚደርሱ ትራንስፎርመሮች በሪጅኑ ስርቆት ተካሂዶባቸዋል ሲሉ አቶ ሽመልስ ወልደ ሰንበት በኢትዮጵያ ኤሌክትሪክ አገልግሎት ወልዲያ ሪጅን ዳይሬክተር ይናገራሉ።
ላለፉት አራት ዓመት ተቋሙን እየፈተነ ያለ ችግር ነው። ከደሴ ኮምቦልቻ ያለው የትራንስሚሽን 66 ትራንስሚሽን መተላለፊያ መስመር ታወር ብረት ሰረቃ ብረት ይሰረቃል። በተመሳሳይ ደግሞ እንደዚሁ ካላማጣ ላሊበላ ካላማጣ ተቆጣ ብረት ዝርፊያ አለ። ሌላው ግን በየአካባቢው ያለው የትራንስፎርመር ዝርፊያ ነው ያለው። ከያፌድ ትራንስፎርመር በላይ ዝርፊያ ተከናውኑ።
ስርቆት ፈጽመው በየጊዜው በፖሊስ ክትትል የሚያዙ ወንጀለኞች ቢኖሩም በዋስ የሚለቀቁበት ሂደት መኖሩን አቶ ሽመልስ ይገልጻሉ።
ያው ብዙ ጊዜ የሚያዙ አሉ፣ እጅ ከፍንጅ የሚያዙ አሉ፣ ፖሊስ በሚያደርገው ጥረት የሚያዙ አሉ። ግን ያው የፍትህ አካሉ ወደ አሁኑ ዋስትና የሚለቃቸው።
በወሎ ዩኒቨርሲቲ የህግ ትምህርት ክፍል መምህርና ጠበቃ የሆኑት አቶ ሰለሞን ጎራው የመሰረተ ልማት ስርቆትን በተመለከተ ጠንካራ ህግ ቢኖርም ተጠርጣሪዎችን በመያዝና ምርመራን በተመለከተ ፈታኝ በመሆኑ ህጉን ማሻሻል አስፈላጊ ነው ይላሉ።
ተጠርጣሪዎች በአንድም በሌላም ሁኔታ የሚያዙበት አጋጣሚ ሊኖር ይችል ይሆናል። ሆኖም ግን አንደኛ ድንጋጌው በዋስትና የሚያስከለክል አይደለም። ስለሆነም ካለው ባህሪ አኳያ ወይ ህጉ ማሻሻል፣ አለበለዚያ ግን የጥበቃና የማስረጃ አሰባሰብ ላይ ልዩ ጥንቃቄ ካልተደረገ በስተቀር እነዚህ መሰረተ ልማቶች ላይ ጉዳት የሚያደርሱ ተከሳሾች በቀላሉ ለህግ አቅርቦ ማስቀጣት አስቸጋሪ ያደርጋል።
በሰሜንና ደቡብ ወሎ በባቡር በመብራት በቴሌኮም መሰረተ ልማቶች ላይ የሚደርስ ስርቆት ከጊዜ ወደ ጊዜ መልኩን እየቀየረ መጥቷል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
የዩናይትድ ስቴትስ እና ኢራን ግጭት ማገርሸት የአፍሪቃ ቀንድን የበለጠ ስጋት ውስጥ ጥሏል ይላል የመጨረሻው የዜና መጽሔታችን። የየመን ሁቲ ታጣቂዎች የባብ ኤል ማንደብን መተላለፊያን ለመዝጋት እንዲዘጋጁ በኢራን የቀረበው ጥሪ የአፍሪቃ ቀንድ ሀገራትን ከየትኛውም ጊዜ በላይ ተጋላጭ የሚያደርግ ነው ሲሉ የአካባቢው የጸጥታ ጉዳዮች ተንታኝ ተናግረዋል። ቀይ ባህርን ኢላማ የሚያደርግ ከሆነ ቀጥተኛ ያልሆነው ተጽዕኖ ኢትዮጵያን ጨምሮ በተለያዩ የአፍሪቃ ቀንድ ሀገራት ሊታይ እንደሚችልም አስረድተዋል። ኢራን ጥሪውን ማቅረቧ የተዘገበው ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቶቿን ኢላማ የምታደርግ ከሆነ በሚል ነው። የአፍሪቃ ጉዳዮች የሚዘግበው የአዲስ አበባ ወኪል እስክንድር ፍሬው ዘገባ አዘጋጅቷል።
የመካከለኛው ምስራቅ ግጭት በያዝነው የሐምሌ ወር ዳግም አገርሽቷል። ዩናይትድ ስቴትስ እና ኢራንም የየበኩላቸውን ጥቃቶች መሰንዘራቸውን አስታውቀዋል። በተለይ ዩናይትድ ስቴትስ የኢራንን የኃይል አቅርቦት መሰረተ ልማቶች ልታጠቃ እንደምትችል አስጠንቅቃለች። ኢራን በበኩሏ የየመን ሁቲ አማጽያን የባቤል መንደብ መተላለፊያን ለመዝጋት እንዲዘጋጁ ጥሪ አቅርባለች። ኢራን ጥሪውን ያቀረበችው ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቶቿን የምታጠቃ ከሆነ ነው። በእንግሊዝኛው ምህጻረ ቃል ISIS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዚስ ኦኬሎ ለዶቼ ቬለ እንደገለጹት የኢራን ማስጠንቀቂያ በተለይ የአፍሪካ ቀንድን የሚያሳስብ ነው።
Request from Iran to the Houthi to stay on the alert should the US target Iranian power infrastructure. It's a very worrying situation.
ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቷን ኢላማ የምታደርግ ከሆነ የሁቲ አማጽያን በተጠንቀቅ እንዲቆዩ ኢራን ያቀረበችው ጥያቄ በጣም አሳሳቢ ሁኔታ ነው። አሁን በአፍሪካ ቀንድ ባሉ ጥንቃቄ የሚጠይቁ በርካታ ጉዳዮች ማለትም በሱዳን ባለው ግጭትና በኢትዮጵያ ባለው ግጭት ላይ ተደርቦ የመጣ በመሆኑ በጅቡቲ ደግሞ ቀጥተኛ የኢኮኖሚ ተጽዕኖ ይኖረዋል። እናም መሰረታዊው ነገር የአፍሪካ ቀንድ ሀገራት ወደ ጦርነቱ ለመገባት ባይገደዱም ቀይ ባህር ኢላማ የሚደረግ ከሆነ ቀጥተኛ ያልሆነው ተጽዕኖ በጅቡቲ ይታያል፣ በሱዳን ይታያል፣ በኢትዮጵያም ይታያል። ምናልባትም ከሌሎች አፍሪካ ቀንድ ሀገራት በበለጠ ተመራማሪው እንደሚሉት በሁቲዎች ሊወሰድ የሚችል እርምጃ ይበልጥ የሚያሰጋው ከወደብ በሚገኝ ገቢ ላይ የምትተማመነውን ጅቡቲን ነው።
The primary fear is that Djibouti hosts the US and other western bases which are known to be opposed to Yemeni, you know, Ansar Allah.
ዋንኛው ስጋት ምንድነው? በጅቡቲ ከሁቲዎች በተጻራሪ የቆሙት የዩናይትድ ስቴትስ እና ሌሎች ምዕራባውያን ሀገራት የጦር ሰፈሮች ይገኛሉ። ጅቡቲ ከሁቲዎች በቅርብ ርቀት ላይ መገኘቷ በከፍተኛ ስጋት ውስጥ ይጥላታል። ጅቡቲ አሁን ለረጅም ዓመታት አብራቸው በኖረችው የየመን ጎረቤቶቿና ለወደብ የሚሆን ገንዘብ በመታገኝባቸው ምዕራባውያን አጋሮቿ መካከል ሚዛን መጠበቅ አለባት እና ጥንቃቄ የሚጠይቅ ሁኔታ ነው ያለው። ወደቦቿ የሚዘጉ ከሆነም ጅቡቲ ትጎዳለች። እንደምታውቀው ጅቡቲ በዋነኛነት ገቢ የምታገኘው ከወደብ አገልግሎት ነው። ወደ 90% የሚጠጋውን ገቢዋን የምታገኘው ከወደብ ነው።
ጅቡቲ depends on ports for its revenue almost up to 90%.
በዩናይትድ ስቴትስ እና ኢራን መካከል በሰኔ ወር አጋማሽ የተፈረመው የመግባቢያ ሰነድ ይፋ በተደረገበት ወቅት ዶቼ ቬለ ያነጋገራቸው ተመራማሪው ስምምነቱን ከቃል ኪዳን ቀለበት ጋር ነበር ያነጻጸሩት። ጋብቻው ከመፈጸሙ በፊት ቃል ኪዳኑ ሊፈርስ ይችላል ብለውም ነበር። እንደገና ያገረሸውን ግጭት ቀደም ሲል ከሰጡት አስተያየት ጋር አያይዘው ያብራሩት ኦኬሎ ቃል ኪዳኑ ፈርሷል ብለዋል። አሁን ያንን ደረጃ ያለፈን ይመስለኛል። የመግባቢያ ስምምነት ሰነዱ ሞቷል። ሁለቱም ማለትም ኢራንና ዩናይትድ ስቴትስ ስምምነቱ መሞቱን ወይም እንዳበቃለት ተናግረዋል። ኢራን ከጥቂት ቀናት በፊት፣ ዩናይትድ ስቴትስ ደግሞ ባለፈው ሳምንት ስምምነቱ ማብቃቱን ገልጸዋል። እናም ጋብቻው ቀርቷል። ስምምነቱን መለስ ብሎ የመገምገም ሁኔታ ካለም ያ ጊዜ ይወስዳል። ምክንያቱም አሁን ያለነው ግጭቱ በተባባሰበት ምዕራፍ ላይ ነው። የየመን ሁቲ ታጣቂዎች በግጭቱ የሚሳተፉ ከሆነ የጦርነቱ ግንባሮች እንደሚጨምሩና የጥቃት ኢላማዎችም እንደሚበረክቱ ተመራማሪው ጠቅሰዋል። ይህ ደግሞ ሊካሄዱ የሚችሉ የሰላም ድርድሮችን የበለጠ እንደሚያወሳስብ አብራርተዋል። የመካከለኛው ምስራቅ ግጭት ካልቆመና የሁቲ ታጣቂዎችም የሚሳተፉ ከሆነ በየመንና በቀይ ባህር መካከል የሚገኘውና የኤደን ሰላጤን ከቀይ ባህር ጋር የሚያገናኘው ይሄው የባቤል መንደብ መተላለፊያ ሊዘጋ እንደሚችል በርካቶች ስጋታቸውን ሲገልጹ ቆይተዋል። ይህ ደግሞ በአፍሪካ ቀንድ ሀገራት ላይ የበለጠ የኢኮኖሚ ጫና ሊፈጥር እንደሚችል ኦኬሎ አብራርተዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የአፍሪካ ቀንድን የበለጠ ስጋት ውስጥ የጣለው የአሜሪካና የኢራን ዳግም ግጭት፣ በደቡብና ሰሜን ወሎ በመሰረተ ልማቶች ላይ የሚፈጸም ከፍተኛ ዝርፊያ መባባሱ፣ በሀገራዊ ምክክር ሂደቱ በአዲስ ጉባኤውን የተቀላቀሉ ተቃዋሚ የፖለቲካ ፓርቲዎች አሉ መባሉ፣ እንዲሁም የኦሮሚያ ክልል ምክር ቤት ጨፌ ስለ ክልሉ የጸጥታ ሁኔታ መምከሩ የተሰኙ አራት ርዕሶችን ያስተነተንበት የምሽቱን የዜና መጽሔታችንን እዚህ ላይ ያጠናቀቅን።